Unleashing Diplomatic Dynamo, Ethiopia Unbound, Western Laos, China's Right. በዘነበ ኃይለ ማርያም ገነቤ ተጽፈው በቅርቡ ለንባብ የቀረበ መጽሐፍ ነው። በዲፕሎማትነት ለአስር ዓመታት ለሚጠጋ ጊዜ ያገለገሉት አቶ ዘነበ በአሁኑ ወቅት በዳላስ ቴክሳስ በንግድ አማካሪነት እየሰሩ ይገኛሉ። ከ450 ገጾች በላይ ባሉት በዚህ መጽሐፍ ጸሐፊው የኢትዮጵያን ዲፕሎማሲ ገጽታ፣ የዲያስፖራውን ሚና፣ ኢትዮጵያ ከምዕራቡ ዓለም ጋር ያላትን ግንኙነትና ሌሎች ጉዳዮችን በወፍ በረር ቃኝተዋል። ሊወሰዱ የሚገቡ እርምጃዎችንም ጠቁመዋል። በመጽሐፉ ዙሪያ ከአቶ ዘነበ ጋር አጭር ቆይታ አድርገናል። አስቀድመው መጽሐፉን ለማሰናዳት ያበቃቸውን ምክንያት ያስረዳሉ።
የውጭ ግንኙነት የመጀመሪያ ስራዬ ነው። እኔ ከውስጤ ያለ ነው። ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ውጭ ግንኙነቶች፣ የውጭ ጉዳይ የሚሰሩ ሰዎች ያውቁታል። የመዝገብ ቤት አለ እዛ ውስጥ። በጣም በቃ የትም ላይብራሪ ተገብቶ ሊገኙ የማይችሉ መረጃዎች አሉ። ሁልጊዜ እየሄድኩኝ ፋይሎችን እያወጣሁኝ ማስታወሻዎችን፣ ደብዳቤዎችን፣ የኢትዮጵያ መንግስታት የተጻጻፉትን ከጥንት ከአጼ ኃይለ ሥላሴ ከንጉሱ ዘመን ጀምሮ የተጻጻፉ ደብዳቤዎች፣ ብዙ ሰነዶች አሉ እና ከውስጥ አይጠፋም ያ ይህንን በአንድ ወጥና በተዘጋጀ በተጠናቀረ መልኩ ግን የተዘጋጀ መጽሐፍ የለም። ይሄ ትላንትና ወይ ከትላንትና ወዲያ ተነስቼ የጻፍኩት ሳይሆን በጊዜ ሂደት ያጠራቀምኩት አሰብ ወደ 20 አካባቢ ዓመት ነው የሚሆነው። ይሄ በማስታወሻ ያስቋቸው ነገሮች ነው አቀናጅቼ አጠናቅሬ ወቅታዊ አድርጌ ለማቅረብ የፈለኩት። ራሱ ኮንክሉሲቭ ነው ማለት ግን አልችልም።
በዚህ መጽሐፍ የመጀመሪያ ምዕራፎች ላይ ኢትዮጵያ እንደ ሀገር ያለችበትን ደረጃ በወፍ በረር ቃኝተሃል። የተጋረጡባትን ችግሮች ታስቃኛለህ። ከነዚህ ችግሮች መካከል አንዱ ኢኮኖሚዋ ላይ የተጋረጡ ሙስና፣ የውጭ ምንዛሬውን የሚመለከቱ ችግሮችን የመሳሰሉ የተነባበሩ ችግሮች ናቸው። እነዚህ ችግሮች በሀገር ውስጥ ከሚተገበሩ ኢኮኖሚያዊ ነክ ፖሊሲዎች ተሻግረው ኢትዮጵያ በምታራምዳቸው የውጭ ፖሊሲዎች አይን መቃኘታቸው ያለው ፋይዳ ምንድን ነው?
ጉዳይ ወይም ደግሞ የዓለም አቀፍ ግንኙነት ባለሙያዎች ሲናገሩና ሲተነትኑ የአንድ ሀገር የውጭ ፖሊሲ የውስጥ አስተዳደር ነጸብራቅ ነው ይላል። በተለይ እንደ ኢትዮጵያ ላሉ ሀገሮች የውስጥ የሚደረጉ ነገሮች ብዙ በውጭ ምንዛሬ የሚገዙ ነገሮች አሉና ውስጥ ያለ ችግር ካልተስተካከለ ከውጭ ያለውን ነገር ፊክስ ሊያረጋች፣ በተለይ በኢኮኖሚው አኳያ ስናይ የኑሮ ውድነት፣ የውጭ ምንዛሬ የተደረሰ፣ የብር ዋጋ የተደረሰ እያልን የምናየው ነው እና ዘርፈ ብዙ የሆኑ ነገሮች የተያያዙና የተቆላለፉ ነገሮች አሉ እና አሁን ባለን ሰዓት አፍታቶ ይህንን ለማሳየት ትንሽ ከበድ ይላል። በአጭሩ እንዳልኩት የውስጥ ግንኙነት የውጭ ግንኙነቱን ሊወስንና ሊገድብ ይችላል።
በዚህ መጽሐፍ ላይ ከተነሱት ሌሎች ጉዳዮች መካከል አንዱ ደግሞ በውጭ ሀገራት የሚኖሩ ኢትዮጵያንና የኢትዮጵያ መንግስታት ያላቸው ውስብስብ ግንኙነት አንዱ ነው። የኢትዮጵያ ዲያስፖራ ለኢኮኖሚ ያለውን አበርክቶት፣ ለሰብአዊ መብት መከበር ያለውን ተቆርቋሪነት አንስታል። በሌላ በኩል ደግሞ መሰረት ከሌላቸው መረጃዎች ስርጭትና ማህበራዊ ሚዲያ አጠቃቀም ጋር ያሉ አሉታዊ ተጽዕኖዎችንም አንስተዋል። በመንግስትና በኢትዮጵያ ዲያስፖራ መካከል ያለው የውስብስብ ግንኙነት የሚያሻሽሉ መላዎችን በመቃኘት ረገድስ የምታምነው የተሻለው መንገድ ምንድን ነው?
አንድ ግለሰብ የተናገሩት ነገር አለ። ኢትዮጵያዊ የትም ይሁን የት ልቡ ኢትዮጵያ ውስጥ ነው የሚባል ነገር ተናግሯል። እውነት ነው። እኔም ስለ ኢትዮጵያ ስለገደደኝ ነው ይችኛዋን መጽሐፍ አንድ ላይ አጠናቅሬ ለማቅረብ የሞከርኩት። ዋና ኢትዮጵያ ሀገር ውስጥ ያለው የመንግስትን ሂደትና ስርዓት ተጽዕኖ ያሳድራሉ። በእርግጥ ይሄ የሚታይ ነው። ከአጀማመሩ አሁን ያለው ስርዓት በጣም ሁሉም ሰው ተነሳስቶ የደገፈበት ሁኔታ ነበረ። አሁን ደግሞ በተለያዩ አቅጣጫዎች የመቃወምና ነገሮችን በተለየ አቅጣጫ ማየት ሁኔታዎች ይታያሉ። ይሄ ደግሞ አዲስ ነገር አይደለም። ያለው ኃይል ተጽዕኖ ያሳድራል። በተለይ ለውጭ ግንኙነት ያለውን ሚና በጣም በከፍተኛ ሁኔታ ነው። በምን አይነት ስልት ነው መፍታት የሚቻለው የሚለውን ለመመለስ በመጽሐፉ ላይ በትንሹ ጠቅሼዋለሁ። ቅለል አድርጎ ለማስቀመጥ ያንን አንደኛው የኦፒኒየን ፖልስ የሚባል አለ። በምንኖርበት ሀገር አሜሪካ ሁልጊዜ ኦፒኒየን ፖልስ ይሰበሰባል። ከህዝቡ ማለት ነው። ከእያንዳንዱ፣ ከትንሽ ከትልቁ፣ ከህፃን ከአዛውንቱ፣ ከወንድ ከሴቱ ምንድን ነው አስተሳሰባቸው የሚለው ይሰበሰባል። ከዛ ያ ይተነተናል። ይህም ፖል በዛ አይነት መልኩ ፖሊሲና አቅጣጫዎችን ነድፎ የህዝቡን ፍላጎት ለማርካት የሚሄድበት ሁኔታ ነው ያለው። ወደ እኛ ሀገር ስንመለስ፣ ወደ ኢትዮጵያ ማለቴ ነው፣ ብዙ የተተበተቡ ነገሮች አሉ። እነዛን እንዴት ነው መፍታት የሚቻለው የሚለውም አቅጣጫ ማስቀመጥ ያስፈልጋል። የመጽሐፉ ዋናው ዓላማ ስልት ወይም ደግሞ ስትራቴጂዎችን ማስቀመጥ ነው። እያንዳንዱ አገር ስትራቴጂ ወይም ስልቶችን ያመላከተ ነው።
በዚህ መጽሐፍ ላይ ሰፋ ያለ ስፍራ ከሰጣቸው ጉዳዮች መካከል አንዱ ምዕራባውያን ሀገራት ከኢትዮጵያ ጋር ያላቸው ወቅታዊ ዲፕሎማሲያዊ ሁኔታና ቻይናን የመሰሉ ሀገራት እያደገ የሚገኘው ቀጠናዊ ዲፕሎማሲያዊ ይዞታቸው ነው። ከምዕራባውያን ጋር ያለው ግንኙነት የመጥበቅ የመላላቱ፣ ቻይናን የመሰሉ ሀገራት ቀጠናዊ ተጽዕኖ ፈጣሪነታቸው መበርታቱ የቅርብ ጊዜ አንኳር ምክንያቶች ምንድን ናቸው ማለት እንችላለን?
ይሄ ሲብላላ የቆየ ነው። በታሪክም የነበረ ነው። በመጀመሪያው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛው ጦርነት በተለይ ማለት ነው። የቀዝቃዛው ጦርነት ላይ የዚህ አይነት አሁን የምናየው አይነት የሚመስል ነገር ግን ከረር ያለ አዝማሚያ ነበረ እና በተለይ ምዕራባዊ ዓለም ተጽዕኖ በኢትዮጵያና በአፍሪካ በአጠቃላይ ያለው ሁኔታ እየቀዘቀዘ መምጣት ራሱን የቻለ እይታ ያስፈልገዋል። ነገር ግን ከኢትዮጵያ አኳያ ስናየው የኢትዮጵያ ምዕራብ ዓለም ማለት ከቻይና ጋር ያላት ግንኙነት መጠናከሩ በተለይ ይሄ ብሪክስ የሚባለው አዲስ እንዳሁን በቅርብ የተቋቋመው ብራዚልን፣ ራሽያን፣ ህንድን፣ ሳውዝ አፍሪካን፣ ቻይናን የያዙ ሀገሮች ማለት ነው። በዚህም ደግሞ ኢትዮጵያ ተጋብዛለች እንደ አንድ ሀገር እንደ አባል ማለት ነው። ሌላው ቻይና ያላት ከፍተኛ ልማት ላይ ያላት ተሳትፎ ነው። በአፍሪካ በአጠቃላይ በተለይ በኢትዮጵያ ማለት ነው። የቻይና ብድር በጣም ቀላል እና ነገሩ ሚስጥሩ የማይታወቅ ምን እንደሚያዝ እንደማይታወቅ በምዕራቡ ዓለም የሚተች የብድር አይነት፣ ነገር ግን ቀለል ያለ በፍጥነትና በሚታዩ ነገሮች ላይ የሚውል ያ ብድር የሚያሳይ ነው እና ይሄ ቻይናን የበለጠ ተጽዕኖ የማሳደር እና ለውጦችን የማምጣት በሀገር ላይ ማለት ነው። ነገር ግን ደግሞ የምዕራቡ ዓለምን ስናይ ብድራቸው ብዙ መስፈርቶችን በተለይ ደግሞ በዚህ በሂውማን ራይት ማለትም በመብቶች ዙሪያ ይህን አላረጋችሁም፣ ይህን ስላላረጋችሁ አንሰጣችሁም፣ ይህን ብድር አንሰጣችሁም የሚሉት ነገር ስላለ ያ እንዲቀዘቅዝና ልዩነቱ እንዲሰፋ እየራቀ መምጣቱ ነው። ሌላው ደግሞ ያው እንደምናየው ዳያስፖራው የሚጫወተው ሚና አለ። ውጭ የሚገኘው ትውልደ ኢትዮጵያዊና ኢትዮጵያ ወዳጆች መንግስትን በመቃወም በተለያዩ የሚያሳዱ ተጽዕኖዎች አሉ። ይህን ተጽዕኖ እንዳለው ነው የማስቀምጠው። የበለጠ ዝርዝሩ ደግሞ እንዳልከው 500 ምናምን ገጽ
ሰፊ መጽሐፍ እንደመሆኑ መጠን ትልቅ ቅኝት የሚጠይቅ ነው። ሌላው ጉዳይ ኢትዮጵያ ከሁሉም የዓለም ሀገራት ጋር ማለት ይቻላል ታሪካዊና ወቅታዊ ግንኙነቷን የቃኘህበት፣ የወደፊት ግንኙነቷ ምን መሆን እንዳለበት ያመላከትክበት ሰፊ ምዕራፍ አለ። ከ180 በላይ ሀገራትን የዘረዘርከው የተዘረዘሩበት መንገድና የጠቆምክበት መንገድ የራሱ ትኩረት የሚስብ ነው። አብሮ ደግሞ የሚነሳ ሌላ ደግሞ ጥያቄ አለ። ኢትዮጵያ እንግዲህ በምስራቅ አፍሪካ የምትገኝ ታዳጊ ሀገር እንደመሆኗ እኒህን ሁሉ የዲፕሎማቲክ ተልእኮዎች ለማስፈጸም የሚያበቃ አቅምም አንገብጋቢ ምክንያቶችም የሏትም። ከተወሰኑት ጋር ያላት ግንኙነት መከለሱ ብቻ በቂ ነው የሚል መከራከሪያ ሊያነሱ ይችላሉ። በዚህ ደረጃ ዲፕሎማሲው መታየት አለበት እንድትል ያደረገህ ምክንያቶች ምንድን ነው?
ያንዳንዱ አገር ለኢትዮጵያ የሚያመጣው ጠቀሜታ አለው፣ በአንድም ሆነ በሌላው ማለት ነው። የግንኙነት ፈርጁን ማስፋት ደግሞ የበለጠ ጠቀሜታ ያመጣል ብዬ አምናለሁ። ወደዛ ስመለስ ደግሞ ወደ አቅሙ፣ ምክንያቱም ኢትዮጵያ ደሃ ሀገር ነች፣ ይህንን ለማስፈጸም አቅም ይጠይቃል ብለው በእርግጥ የሚሞግቱ ሰዎች ሊኖሩ ይችላል። አሁን ያለንበት የቴክኖሎጂ ዓለም ነው። ይሄ ሳይበር ዲፕሎማሲ የሚባል ነገር አለ። አሁን ዓለም ሰፊ ነች። ነገር ግን በመረጃ መረብ በኢንተርኔት በጣም ማጥበብ ይቻላል። አንድ ሀገር በእርግጥ ትራዲሽናል ዲፕሎማሲውን ከወሰደ ይሄ ኤምባሲ ሄዶ ከፍቶ ኮንስላር አፌርሱን ከፍቶ በዛ ሂደት ካሰብ ነው ይከብዳል። ነገር ግን ለግንኙነት አንድን ሰው ከሌላ ሰው ጋር ለመገናኘት ወይም ለአንድ ሀገር ከሌላ ሀገር ለማገናኘት አንድ ሚኒስትር ከሌላ ሚኒስትር ጋር ለማገናኘት የሚቻልበት ሁኔታ አለ። በተለይ በዚህ በኮቪድ ብዙ ነገሮች እንደሚቻሉ ያየንበት ነው ያስተዋልንበት ነው እና ይቻላል ነው የምለው ወንድማለ።
በጣም አመሰግናለሁ ዘነበ። በስተመጨረሻ የመጪ ዘመን እቅድህን ባጭሩ ንገረን። አሁን የጻፍከው መጽሐፍስ በዋነኝነት እንዲለውጥ የምትፈልገው የአንባቢ ማህበረሰብ አለ ወይ?
ይጠቅማል ብዬ ያሰብኩት በመጀመሪያ ደረጃ ቋንቋውን እንዳየው እንግሊዘኛም ቢሆን በጣም ቀጥታና ያልተወሳሰበ ነው። የዲፕሎማሲ ቋንቋ
ራስን የቻለ የተወሳሰበ ነገር ይኖራል እና ማንኛውም ሰው ማንበብ ይችላል አንደኛ። ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የሚገኙ ዲፕሎማቶች አሉ፣ የተመደቡም ያልተመደቡም ዲፕሎማቶች አሉ። ይህ እንደዚህ አይነት የተጠናቀረ የተዘጋጀ መጽሐፍ ግን እንደሌለ ነው የደረስኩበት። ይሄ ሊጠቅማቸው ይችላል። ሶስተኛው በኢትዮጵያ ውስጥ የሚመደቡ የውጭ ዲፕሎማቶች አሉ። ወደ 120 አካባቢ ሳይሆን አይቀሩም ኤምባሲዎች ያሉት የውጭ አገር ኤምባሲዎች አሉ ኢትዮጵያ ውስጥ። የኮንስላ ጽህፈት ቤቶችም እንደዚህ አሉ። ለነዚህ ሰዎች ለነዚህ ለውጭ የተመደቡ ኢትዮጵያ ውስጥ ያሉ ዲፕሎማቶች ይሄን መጽሐፍ ቢደርሳቸው ስለ ኢትዮጵያ አጠቃላይ የሆነ ደምሳሳ በአጠቃላይ የሆነ ፒክቸር ይዛሉ ማለት ነው። የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽን ተማሪዎች በውጭ የሚኖሩ ኢትዮጵያኖች እና ትውልድ ኢትዮጵያኖች ሰፋ ያለ ነገር ያሳያቸዋል ብዬ እገምታለሁ። ወደፊት ምንድን ነው የምታቅደው ብለህ ነው የጠየቀኝ። የጀመርኩት መጽሐፍ አለ፣ እሱን እጽፋለሁ። ኢትዮጵያ ውስጥ ትምህርት ቤት፣ ሆስፒታል የመክፈት እቅድ አለኝ። እንደዚሁ ደግሞ በዚሁ በዓለም አቀፉና በኢንተርናሽናል ሪሌሽኑ የኢትዮጵያን የመደገፍ ኢትዮጵያ ፍቅር ነች ወንድማለት እሷን የማሳየት ነው ህይወቴ።
እጅግ በጣም አመሰግናለሁ ዘነበ ኃይለ ማርያም ገነሜ። በቅርቡ አንሊሽንግ ዲፕሎማቲክ ዳይናሞ ኢትዮጵያ አምባውንድ ዌስተርን ሎስ ቻይናስ ራይዝ የተሰኘ የኢትዮጵያን መልካ ዲፕሎማሲ የሚቃኝ መጽሐፍ ለአንባቢዎች ያቀርባል። ከሱ ጋር የተያያዙ ሀሳቦችን ስላካፈልከን እጅግ በጣም አመሰግናለሁ።
እኔም በጣም ነው የማመሰግነው። The Voice of America.